Gambino VOA. የባለ ብዙ ቀለም ሐሳቦች መናኸሪያ ረጅም ያብሮነት ጎዳና
ጋቢና ቪኦኤ የአዲሱ ትውልድ ድምጽ። ጤና ይስጥልኝ፣ እንደምን አምሽታችኋል። ከአሜሪካ ድምጽ ዋሽንግተን ዲሲ የጋቢና ቪኦኤ የዕለተ አርብ መስከረም 22 2013 ዓ.ም መርሃ ግብር ጀምሯል። ኤደን ገረመው ከአቀናባሪያችን ኤልያስ አስማረ ጋር በመሆን ምሽቱን እያስተናገድኳችሁ ዘልቃለሁ። በቅድሚያ ለዛሬ ከያዝንላችሁ ዘገባዎች መካከል ጥቂቶቹን እናስተዋውቃችሁ። ነገና ከነገ ወዲያ የሚከበረው የኢሬቻ በዓል ታሪካዊ አመጣጥና ፋይዳው ዙሪያ ባለሙያ ጋብዘናል።
የቃል ኪዳን ማሰሪያ ነው። የመረት ምልክት፣ የሰላም ምልክት፣ የእርቅ ምልክት ነው። የልምላሜ ምልክት፣ የምስጋና ምልክት፣ የምልጃ ምልክት፣ የማንነት መገለጫ ነው።
አቶ ቸርነት ዋቅበያ ናቸው በዓሉን በተመለከተ የሚሉን አለ። በሌላ በኩል የትምህርት ሚኒስቴር አስፈላጊው የኮሮና ቫይረስ ጥንቃቄዎች በተሟሉበት ሁኔታ ትምህርት ቤቶች እንዲከፈቱ መፍቀዱን ተከትሎ የድሬዳዋ ከተማ አስተዳደር ትምህርት ቢሮ ትምህርት ለማስጀመር አራት አይነት አማራጮችን ሊጠቀም ማሰቡን አስታወቀ።
ማክሰኞ፣ ሐሙስ እና ቅዳሜ ከ5 እስከ 8 የማስተማር ለምን በፈረቃ ማስተማር የማይችል እነዚህን ትምህርት ቤቶችም የለየንበት ሁኔታ ነው ያለው።
የሰማችኋቸው የድሬዳዋ አስተዳደር ትምህርት ቢሮ ኃላፊ ወይዘሮ ሙሉካ መሐመድን ነው። በምሽቱ ይደመጣል። ሌሎች ዘገባዎችም አሉን። አሁን ለአጫጭር ዜናዎች ከስምኝሽ ቆየ ጋር ትሆኑ ዘንድ እንጋብዛለን።
አመሰግናለሁ ኤደን። በአዲስ አበባ የጋራ መኖሪያ ቤት ጣዩጣላቸው የልማት ተነሻርሶ አደረጆች ላይ በተደረገ ማጣራት ተገቢው ማስረጃ ያልተገኘባቸው 463 ቤቶች መታገዳቸውን የአዲስ አበባ መስተዳድር አስታወቀ። ከ74000 በላይ የጋራ መኖሪያ ቤቶች ጣሉጣላቸውና ለልማት ተነሻርሶ አደረጆች መተላለፍ ጀምረዋል። 51229 ጣዩጣላቸው ድለኞችና 22915 የልማት ተነሽ አርሶ አደረጆች በይፋ መኖሪያ ቤቶቹን ተረክበዋል። በዚሁ የቁልፍ የካርታና የውል ርክክብ ስነ ስርዓት ላይ የተገኙትና የቤት ባለቤት የሆኑት የልማት ተነሽ አርሶ አደረጆች ለአመታት ሜዳ ተጥለው የነበሩ መሆናቸውን ለአሜሪካ ድምጽ ተናግረዋል። ለቤት ድለኞችና የልማት ተነሽ አርሶ አደረጆች የሚደረገው የቁልፍ የካርታና የውል ርክክብ እስከ ጥቅምት 12 ድረስ እንደሚቀጥልም ተነግሯል። ዘገባውን ያደረሰችን ፀሐይ ዳምጠው ናት። የዩናይትድ ስቴትስ ፕሬዝዳንት ዶናልድ ትራምፕ ሳቸውና ባለቤታቸው ኮሮና ቫይረስ እንደያዛቸው በምርመራ መረጋገጡን ዛሬ በትዊተር ገጻቸው አስታወቁ። ፕሬዝዳንቱ እሳቸውና ባለቤታቸው ቫይረሱ እንደተገኘባቸው ይፋ ያደረጉት በዋሽንግተን ሰዓት አቆጣጠር ከሌሊቱ 7 ሰዓት አካባቢ ሲሆን እኔና ቀዳማዊት እመቤት ኮቪድ-19 እንደያዘን ተረጋግጧል። ካሁን ጀምረን ራሳችንን ለይተን በማቆየት የማገገም ሂደትን ጀምራለን ብለዋል። ፕሬዝዳንቱ ቫይረሱ የሚያስከትለው የኮቪድ-19 ህመም ምልክቶች ይኖራቸው አይኖራቸው ለጊዜው በግልጽ የታወቀ ነገር የለም። ፕሬዝዳንቱ የ70 ዓመት ሰው እንደመሆናቸውና በሰውነታቸውም ክብደት የተነሳ ኮቪድ-19 ሊጸናባቸው ከሚችሉ ሰዎች ውስጥ የሚፈረጁ ናቸው ተብሏል። ከፕሬዝዳንታዊ ምርጫ ተፎካካሪያቸው ከጆ ባይደን ጋር የሚያደርጉት ሁለተኛው ክርክር የታቀደው እንደ ኢዮፓ አቆጣጠር ለጥቅምት 15 የነበረ ቢሆንም በቫይረሱ የተያዙት ፕሬዝዳንት መያዛቸውን ተከትሎ ራሳቸውን ለይተው ማቆየት ስላለባቸው ማንኛውንም ጉዞ ማድረግ አይችሉም። ፕሬዝዳንቱ በቫይረሱ መያዛቸውን ካሳወቁ ከ11 ደቂቃ በኋላ በዋይት ሀውስ ቤተ መንግስት የሚገኙት የፕሬዝዳንቱ ሐኪም ዶክተር ሾን ኮንሊ መግለጫ አውጥተዋል። ፕሬዝዳንቱና ሚላኒያ ቫይረሱ እንደተገኘባቸው ያረጋገጡት ዶክተሩ በአሁን ወቅት በደህና ሁኔታ ላይ ናቸው፣ በዋይት ሀውስ መኖሪያቸው ተወስነው ሊያገግሙ ታቅዷል ብለዋል። በዚሁ ወቅትም ስራቸውን ያለምንም እክል ማከናወናቸውን ይቀጥላሉ ብዬ ጠብቃለሁ ብለዋል ዶክተሩ። የአሜሪካ ምርጫ ሊደረግ አንድ ወር ገደማ በቀረበት ጊዜ የዩናይትድ ስቴትስ ፕሬዝዳንት ዶናልድ ትራምፕና ባለቤታቸው በኮሮና ቫይረስ መያዛቸውን ተከትሎ የዓለም ባለስልጣናት ለፕሬዝዳንቱ መልእክታቸውን እያስተላለፉ ይገኛሉ። ምክትል ፕሬዝዳንት ማይክ ፔንስ በትዊተር ባወጡት የመልካም ምኞት መግለጫ ከኬረን ጋር ሆነን ለውዶቹ ጓደኞቻችን ለፕሬዝዳንት ትራምፕና ለቀዳማዊት እመቤት ሚላኒያ ፍቅራችንን እንገልጻለን እንጸልይላችኋለን በመላው አሜሪካ ከሚሊዮኖች ጋር ሆነን በፍጥነት እንድታገግሙና ሙሉ ጤንነታችሁ እንዲመለስ እንጸልያለን እግዚአብሔር ፕሬዝዳንቱንና ቀዳማዊት እመቤትን ከነቤተሰባችሁ ይባርክ ብለዋል በመጪው ምርጫ የዲሞክራቲክ ፓርቲው የፕሬዝዳንቱ ተፎካካሪው የቀድሞ ምክትል ፕሬዝዳንት ጆ ባይደንም በትዊተር ገጻቸው እኔና ጂል ፕሬዝዳንት ትራምፕና ቀዳማዊት እመቤት ሜላኒያ በቶሎ እንዲያገግሙ መልካም ምኞታችንን እንገልጻለን ለፕሬዝዳንቱና ለቤተሰባቸው ጤናና ደህንነትም እንጸልያለን ብለዋል የተባበሩት መንግስታት ድርጅት ዋና ጸሐፊ አንቶኒዮ ጉተሬስና የህንድ ጠቅላይ ሚኒስትር ናሬንድራ ሞዲ ጨምሮ በርካታ የዓለም መሪዎችና ባለስልጣናትም የመልካም ጤና ምኞት መግለጫቸውን እያስተላለፉ ይገኛሉ ይህ በእንዲህ እንዳለ ፕሬዝዳንት ትራምፕና ባለቤታቸው በኮሮና ቫይረስ እንደተያዙ ይፋ ማድረጋቸውን ተከትሎ ሶስቱም የዩናይትድ ስቴትስ የአክሲዮን ገበያዎች ላይ የዋጋ ማሽቆልቆል ተፈጥሯል በእስያና አውሮፓ የአክሲዮን ገበያዎች ላይም እንዲሁ የአክሲዮን ዋጋ መቀነሱ እየተዘገበ ነው በመጨረሻም የኮሎምቢያ የህፃናት መብት ተሟጋች ሜርሊን ቨርጋራ ፕሬዝ የዚህን ዓመት የናንሰን የስደተኞች የላቀ ሽልማት አሸናፊ ሆነዋል ሽልማቱ የተሰጣቸው ከሁለት አስርት ዓመታት በላይ በሺዎች የሚቆጠሩ ህፃናትን ከህገወጥ የሰዎች ዝውውርና ከወሲብ ብዝበዛ ጥቃት ተከላክለው በማዳን ላደረጉት ከፍተኛ አስተዋጽኦ ነው የሰባዊነት ሽልማቱ በግዳጅ የተፈናቀሉ ሰዎችን በመታደግ አስተናቂ ስራ ላከናወኑ ሰዎች በተባበሩት መንግስታት የስደተኞች ተቋም በየአመቱ የሚሰጥ ሽልማት መሆኑን ተነግሯል የናንሰን ሽልማት በኖርዌይና ስዊስ መንግስታት ከሚለገሰው $150,000 ጥሬ ገንዘብ ጋር የሚሰጥ ሲሆን ተሸላሚዎቹ ለሮቶች የሚያገኙትን ገንዘብ በሽልማት ያበቋቸው በጎ ስራዎች የበለጠ ተክተው እንዲከናወኑበት ታሳቢ ተደርጎ የሚሰጥ መሆኑ ተዘግቧል። አድማጮች ለሰዓቱ ያስኩላችሁ ዜና ይሄን ይመስላል። አዘጋጆች ያቀርብኩላችሁ ስመኝሽ ቆየነኝ ለቀሪዎቹ የጋቢና ፕሮግራሞች ወደ ይደል መልሳችሁ። መንግሽቆ የለዘናዎቹ እናመሰግናለን ካፒና ቤ መደመጡን ይከተላል ኤደን ገረሞ ነኝ ወደ ቀዳሚው የዕለቱ አብይ ርዕስ እንሻገር ለቻ በመባል የሚታወቀው የኦሮሞ ህዝብ የምስጋና በዓል የፊታችን እሁድ ይከበራል በበዓሉ ታሪካዊ አመጣጥና ፋይዳ ዙሪያ ጥቂት የሚያጫውቱን የታሪክና የባህል አዋቂ እንግዳ ለምሽቱ ይዘናል አቶ ቸርነት ዋቆያ ይባላሉ ሀብታሙ ስዩምን አነጋገራቸው ከታሪካዊ አመጣጡ ይጀምራሉ
ይሄ እንግዲህ ተጽፎ የሚገኝ አለ ታዋቂው ኩማይዴ ጋዜጠኛ እሱ ሬቻ አሙስ ቀን ሐምሌ 4/1989 ዓ.ም ተጠመው ላይ አበስቶታል 1414 ዓመት በፊት ጀምሮ የሚከበር በዓል ነው ታውቃለህ ከሰው ልጅ አመጣጥ ጋር በተያያዘ ሁኔታ ነው የገለጠው እሱ ኩማይዴ አሁን የለም ብዬ ባይኖርም አስቀምጧል ሬቻ ሳይሆን ሬቻ ብሎ ነው አስቀምጠው ሬቻ እሱ እንዳስቀምጠው የምስጋና የእምነት ነው ከክርስቶስ ደግሞ እንደሚታወቅ የምስጋና ቀን ነው ምስጋና ለማን ለእግዚአብሔር ብቻ ነው ምስጋና ሰው ለአንድ አምላክ ለዋጣ ነው ምስጋና የሚቀርበው እና ይሄ በመጀመሪያ ኢፍጣ ወይም መቀልን ያደረገ ነው በመጀመሪያ ደረጃ በካለንደር ጋር የተያያዘ ነው ምሳሌ ሐምሌ አምስት ቀን ውሃ ይሞላል ውሃ እኛ በእኔ እንኳን በተወልጄ ባለበት አካባቢ ውሃ አባይ ውሃ ይሞላል ወደ አማዶ ወደ ማዶ መሻገር ያቅታል 12 መልካዎች ናቸው አሉ ፖርት ማለት ነው መልካ ማለት እነዚህ ውሃው ሲሾምና እስከ 12 ድረስ ያለው ጨብሎ የሚሉት ነው ካለንደር ያለፈው አመት መጨረሻ ማለት ነው የመጀመሪያው ደግሞ 13 ነው ሐምሌ 13 ሐምሌ 13 10 ሳምንታት የመስቀል በዓል ሲቀር ነው ሐምሌ 10 ቀን የሚሆነው ማለት ሐምሌ 10 ለምሳሌ ኩርነም የሚባል አለ 10 ማለት ነው 10 ሳምንት ማለት ነው ለመስቀል የሚቀር መስቀል ሳይከበር ወላ ያን ይፍታ የሚባል አለ እሱ ሳይከበር ሬቻ ይወጣል እንግዲህ 10 ሳምንት እያንዳንዱ በቀሪያትን አለው ኩርና ሰልደን ሰደት ቶኬ የሚባል ነው የሚወጣው። ቶኬ ሁለቱም 17 ማለት ነው። 17 መስቀል ነው ሙሉው። 18 ጀምሮ እስከ 27 ድረስ ነው የሚከበረው ኢሬቻ። ይሄ እንግዲህ ከካለንደሩ ጋር የተያያዘ መልኩ ነው፣ ባህላዊ ነው። የኦሮሞ ህዝብ በዚህ አካባቢ በብዛት ይሄንን በዓል ያከብራል። ከጥንት ጀምሮ የሚከበር ነው። እኔም በህይወት ውስጥ ካለው ድረስ ከእውነት የሚከበር ነው።
ይሄ የኢሬቻ በዓል ሰዎች ምንም በማስመልከት ነው የሚያከብሩት? ይሄ በዓል በሚከበርበት ቀንስ ምን መልእክት ነው የሚያስተላልፉት?
ኢሬቻ ራሱ የምስጋና በዓል ብቻ ሳይሆን ኢሬቻ መስዋዕት ነው። ለምሳሌ ጥዋት ለምደም ጥዋት ማለት ነው። ሸዋ ምሳሌ ያልሆኑ ማለት ነው። እነዚህ በመልካ ወጥቶ ነው እንትን የሚሆነው። አንዱ ለምሳሌ ኢሬቻ የመገናኛ ምልክትም ነው፣ የአክብሮት መገለጫም ነው። በዚህ ሲታይም በእግዚአብሔር በክብርና ለሰው መልካም ነው መገለጫነት የሚሆን ነው። የቃል ኪዳን ማሰሪያ ነው። የመሬት ምልክት ነው። የሰላም ምልክት ነው። የእርቅ ምልክት ነው። የልምላሜ ምልክት ነው። የምስጋና ምልክት ነው። የምልጃ ምልክት ነው። የማንነት መገለጫ ነው። ኢሬቻ ለሰላም ከምግል በስተቀር በምንም አይነት ልክሁ ነገር አይውልም።
ኢሬቻ በዓል በሚከበርበት ጊዜ የሚደረጉ ልዩ ክንውኖች አሉ ወይ? የሚያከብረው ህዝብ በዋዜማውና በማግስቱ የሚያደርጋቸው ልዩ ክንውኖች አሉ ወይ?
እንግዲህ ባህላዊ እንደመሆኑ መጠን በአመት ደግሞ አንድ ጊዜ የሚከበር እንደመሆኑ መጠን እንደ መስቀል ሁሉ ይሄም አብሮ የሚከበር ስለሆነ ይዘጋጃል። በየቤቱ ይዘጋጃል። የሚጠጣ ነገር አለ፣ የሚበላ ነገር አለ። ለምሳሌ በዚህ አካባቢ እንደ ጥምቦ ያሉ ለእንግዳና ለተፈጣሪ ሰው ብቻ የሚቀርቡ በአመት በዓላት ይዘጋጃሉ። እርድ አለ፣ የተለያየ ነገር አለ በአካባቢው ማለት ነው። በሚከበርበት ጊዜ ለዚህ በዓል ሰው ተጠናክሮ አዘጋጅቶ ያለውን ዳቅሙ ማለት ነው። ሴትም ሆነ ወንድ ሁሉም ሰው የሚሳተፍበት በዓል ስለሆነ የጋራ በዓል ነው። ይሄ ትንሽ ትልቅ ሳይባል ሁሉም ሰው የሚያከብረው በዓል ነው። በመሪነት ግን እነዚህ አባገዳዎችና ደሴቄዎች እነዚህ ናቸው ግን የሚመሩት ማለት ነው። ወደ ታወቀ ማዕከላዊ ኢሬቻ ቦታ ሲኬድ ማለት ነው። እንደ ሆረ አርሰዲ እና ሆረ ፍንፍኔ እንደዚህ ያሉትን ነገሮች ማለት ነው። ነገር ግን እዚህ በዚህ አካባቢም ያው ነው። አሁን ለምሳሌ እኔ ተወልጄ ባደኩበት በኦዳ ብሉቅ አካባቢ ኢሬቻ ይከበራል። ኢሬቻ የሚከበረው በ18 ነው፣ በመስከረም 18። በዚህ አካባቢ ለምንድን ነው ኢሬቻ የሚከበረው ቢባል፣ አሁን ለምሳሌ ፈረሰኛ በብዛት አለ። ያ ፈረሰኛ ዘሎ ማለት መቻሉን በዛ አካባቢ ለምሳሌ ከኦዳ ወዲህ ማዶ አለ ያ ቦታ ላይ ዘሎ የማለት መቻሉ ነው። አሁን ዲንዶ የሚባል ቦታ አለ። ለምሳሌ እንደነዚህ ያለ ቦታ ወደ 10,000 ወይም ወደ 20,000 ፈረሰኞች በአንድ ወጥተው ያንን ያሳያሉ። ቲሪት ማለት ነው። ይሄ ሁሉ አለ። በዓሉ በየትኛውም ቦታ የታወቀ ነው። በኦሮሞ አካባቢ አብሶም በመጫ ኦሮሞ አካባቢ በብዛት ይታወቃል። አባይ ወዲህ ማዶ ወደ ማዶ የሚከበር በዓል
አድማጮች፣ ከአቶ ቸርነት ዋቆያ ጋር የነበረን ቆይታ በነገው ምሽት ሰፋ ብሎ ይደመጣል። አቶ ቸርነት ዋቆያን ከጋቢና ቪኦኤ ጋር ለነበራቸው ቆይታ እናመሰግናለን። አሜሪካ ድምጽ ዋሽንግተን ዲሲ ጋቢና ቪኦኤ መደመጡን ይቀጥላል። የድሬዳዋ አስተዳደር ትምህርት ቢሮ በአስተዳደሩ ትምህርት ለማስጀመር 4 አይነት አማራጮችን ሊጠቀም ማሰቡን አስታወቀ። የአስተዳደሩ ትምህርት ቢሮ ኃላፊ ወይዘሮ ሙሉካ መሐመድ በሰጡት ጋዜጣዊ መግለጫ የህፃናትን ደህንነት ባስጠበቀ መልኩ ትምህርት እናስጀምራለን ብለዋል። አዲስ ቸኮል መግለጫውን ተከታትሎ ነበር።
በኮቪድ-19 ምክንያት ባለፈው አመት መጋቢት ጀምሮ በመላ ሀገሪቱ የተዘጉ ትምህርት ቤቶች አስፈላጊው ቅድመ ዝግጅት አድርገው ትምህርት እንዲጀምሩ የህዝብ ተወካዮች ምክር ቤት በወሰነው መሰረት የድሬዳዋ አስተዳደር አስፈላጊው ቅድመ ዝግጅት እያደረኩ ነው ብሏል። የቢሮ ኃላፊ ወይዘሮ ሙሉካ መሐመድ ለጋዜጠኞች በሰጡት መግለጫ እንዳስታወቁት በአስተዳደሩ ቅና ያላቸው 150 ትምህርት ቤቶች የኮቪድ-19 ወረርሽኝ ግምት ውስጥ ባስገባ መልኩ በአማካይ 25 ተማሪዎችን በአንድ ክፍል ይዞ ትምህርት ለመጀመር ያላቸውን አቅም የተለያየ ነው ብለዋል። ለዚህም ትምህርት ቤቶቹ በአራት ተከፍለው በተለያየ መንገድ ትምህርት እንዲጀምሩ እንደሚደረግ ነው ወይዘሮ ሙሉካ ያስታወቁት።
4 አማራጮች ናቸው የተለዩት። በፈረቃ በነበረው ሆኖ በፈረቃ መቀጠል የሚችል የተለያዩ ክፍሎች ያላቸው ያንን ክፍሎች ተጠቅመው መቀጠል የሚችል በፈረቃ መቀጠል የማይችል ደግሞ በአንድ ፈረቃ ብቻ ዱሮ በነበረው እንገጠር ላይ አብዛኛው በአንድ ፈረቃ ነበር ዱሮ ምንሰራ በዛ በነበረው በአንድ ፈረቃ ብቻ መቀጠል የሚችል ትምህርት ቤት ስንት ናቸው የሚሉ ሌላው አራተኛ አማራጭ በሳምንት ውስጥ 3 ቀን በማስተማር እስከ ቅዳሜ ገፍተው በ6 ቀን ለምሳሌ ሰኞ ሮብና አርብ ከአንድ እስከ 4 የሚማሩ ከሆነ ማክሰኞ ሐሙስና ቅዳሜ ከ5 እስከ 8 የማስተማር ለምን በፈረቃ ማስተማር የማይችል እነዚህን ትምህርት ቤቶችም የለየንበት ሁኔታ ነው ያለው
ከከተማ አስተዳደር ትምህርት ቤቶች አብዛኞቹ አስቀድሞ ሙሉ ቀን ያስተምሩ ስለነበረ አሁን በሁለት ፈረቃ ለማስተማር እንደማይቸገሩ ወይዘሮ ሙሉካ ይገልጻሉ ቀሪዎቹ ትምህርት ቤቶችም በተለያየ አቅም ደረጃ ይገኛሉ ነው የሚሉት
እነዚህን ትምህርት ቤቶች ስንለይ አንደኛ ሙሉ ቀን በነበረው መቀጠል ይችላል ያለው የግል ትምህርት ቤቶች ወደ 23 የሚሆኑ 150 ትምህርት ቤቶች ናቸው ድሬዳዋ ላይ ያሉን በቢሮ ደረጃ ዕውቅና ያላቸው እኛም እንትን የምንላቸው ከዚህ ውስጥ 15% በነበረው ድሮም ትንሽ 20 18 እንደዚህ ተማሪ ያላቸው መቀጠል የሚችሉ አሉ። ወደ 62% ደግሞ በቀን በሁለት ፈረቃ ከፋፍሎ ማስተማር የሚችል ወደ 5% በአንድ ፈረቃ ብቻ ይሄ ገጠር ላይ ነው የሚሰራው ትምህርት ተማሪው ትንሽ ስለሆነ በአንድ ፈረቃ ብቻ መቀጠል የሚችል 16% ወይም 25 ትምህርት ቤቶች በሳምንት 3 ቀን በማድረግ ማስተማር የሚችሉ ናቸው።
ተማሪዎቹ ትምህርት እንዲጀምሩ ሲደረግ ኮቪድ-19 ለመከላከል የሚያስፈልጉ ቅድመ ዝግጅቶች መሟላት እንዳለባቸው የሚናገሩት ወይዘሮ ሙልካ ለዚህም ቢሮአቸው ከተለያዩ ባለድርሻ አካላት ጋር በመተባበር ያፍና ፍንጫ መሸፈኛ ማስክ ማሰባሰባቸውን ይናገራሉ። የተዋሲ ማጅራም በተመለከተም በአስተዳደሩ የኬሚስትሪ መምህራን አማካኝነት ደህንነቱ የተረጋገጠ ሳኒታይዘር መመረት መጀመሩን ይናገራሉ። በቂ ውሃ አቅርቦት በየትምህርት ቤቶቹ እንዲኖር በማድረግ ረገድ ግን አንዳንድ ክፍተቶች መኖራቸውን ይናገራሉ። ይሁንና ለክፍተቶቹ መፍትሄ ሳይፈልግ ትምህርት አይጀምርም ብለዋል። የተወሰኑ ትምህርት ቤቶች ከጅቡቲ ተመላሽ ስደተኞችና በኮሮና ቫይረስ የተጠረጠሩ የአስተዳደር ነዋሪዎች መቆያ ስለነበሩ ከፍተኛ ጉዳት ደርሶባቸዋል። ትምህርት ቤቶቹን ለማስጠገን አስተዳደሩ የበጀት እጥረት አለብኝ በማለቱ የናሽናል ሲሚንቶ አክሲዮን ማህበር የድሳቱን ሙሉ ወጪ ለመሸፈን ተስማምቶ የድሳት ስራውን ለመጀመር በዝግጅት ላይ መሆናቸውን ወይዘሮ ሙልካ አስታውቀዋል። በድሬዳዋ ጥቅምት 9ና 16 ተመስ ለመጀመር የታሰበ ሲሆን ከዚያ አስቀድሞ ግን ወላጆች የተካተቱበት ገምጋሚ ቡድን ትምህርት ቤቶቹ ኮቪድ-19ን ግምት ውስጥ ያስገባ ትምህርት ለመጀመር ዝግጁ መሆን አለመሆናቸውን የማረጋጋት ስራ እንደሚሰራ በመግለጫው ተመልክቷል። ክፍተቶቹ ካሉ ትምህርት የሚጀመርበት ጊዜ ይራዘማል እንጂ ከነ ክፍተቶቹ ትምህርት አይጀመርም ነው የሚሉት ወይዘሮ ሙልካ። ከዚህ ባሻገር የኮቪድ-19 ወረርሽኝ በህብረተሰቡ ላይ ከፍተኛ ኢኮኖሚ ጫና የፈጠረ በመሆኑ ህብረተሰቡ ለልጆቹ የመማሪያ ግብዓቶችን ለመግዛት ሊቸገር ስለሚችል አቅም ያላቸው ሁሉ እንዲደግፉ የማስተባበር ስራ እየተሰራ መሆኑ በመግለጫው ወቅት ተገልጿል። ለአሜሪካ ድምጽ ሬዲዮ አዲስ ቸኮል ከድሬዳዋ።
ሳበኝ ሐሳባዊ መደብር ኢትዮጵያዊ የዕደ ጥበብ የፋሽንና የስነ ጥበብ ውጤቶችን ወደ ዓለም አቀፍ ገበያ እያቀረበ ያለ መደብር ነው። ይህ መደብር ከሰባ በላይ ለሆኑ የዕደ ጥበብ ባለሙያዎች ዓለም አቀፍ የገበያ እድልን በመፍጠር ረገድ የራሱን ሚና እየተጫወተ ነው። ኮሮና ቫይረስ ስርጭትን ተከትሎ የገበያ መቀዛቀዝ ቢያጋጥምም ተቋሙ አሁን ላይ የፊት መሸፈኛ ጭንብሎችን ወደ ማምረት ተሸጋግሯል። የድርጅቱ ስራ አስኪያጅ አቶ አብርሃም መራሳን አነጋግሬያቸው ነበር። ከሳቸው ጋር የነበረን ቆይታ በተከታዩ ዘገባ እንዲህ ተሰናድቷል። ኢየሩሳሌምና ኤልሳቤጥ ሀደራ የተሰኙ ሁለት እህታማቶች የዛሬ 7 ዓመት ሳበኝ በተሰኘ የንግድ ምልክት የቆዳ ስራ የዕደ ጥበብ ውጤት ጀመሩ። ምርቶቻቸው እያደጉላቸው ገበያቸውም እየሰፋ ሲመጣ ግን ሌሎች በዚህ ሙያ ውስጥ የተሰማሩ ባለሙያዎች ያለባቸውን የገበያ ጥረት በማስተዋል ከሁለት ዓመት በፊት ለራሳቸው ብቻ ሳይሆን በፋሽን በጌጣጌጥ በዕደ ጥበብ ውጤቱ ላይ ያሉ ባለሙያዎች ወደሚሳተፉበት ሳበኝ ሐሳባዊ መደብር አሸጋገሩ። ቀሩት ሳበኝ ሐሳባዊ መደብር ማንኛውም ማለት የዕደ ጥበብ ውጤቶች ከወጣት ዲዛይነሮችና ባለሙያዎች እየተቀበለ ለዓለም አቀፍ ገበያ የሚያቀርብ መደብር ነው። ከዚህ በዘለለም የጥበብ ስራዎች የሚታዩበት ሰዎች የሚገናኙበት ሻይ ቡና የሚሉበትንም ቦታ አመቻችቷል። አቶ አብርሃም መረሳ የሳበኝ ሐሳባዊ መደብር የስትራቴጂ ስራ አስኪያጅ ናቸው።
ያው ከሰሙ መልመርዳን ገምንጭ መጀመሪያ ላይ ሐሳባዊ መደብር እንለዋለን። ሐሳባዊ መደብር የተባለበት ወይ ኮንሰርት የተባለበት ምክንያት ሶስት አይነት የተለያየ አክቲቪቲዎች ነው የሚከናወኑ። አንደኛው ዋናው ስቶር አለ ሱቁ በውስጡ ከኢትዮጵያዊ ኢትዮጵያ ሪክስራዎች ሊዘር ጀምሮ አርት ጁለሪ ማንኛውም አይነት በኢትዮጵያ የሚሰራ የለውጡ ውጤቶችን ሰብስቦ ያዘ ነው ማለት ነው። አንደኛው አክቲቪቲ እሱ ነው። እንደዚህ ጥቃዎችን ኮሌክት ያደርግ ከተለያዩ ፕሮዲሰሮችና አርቲዣኖች እና ዲዛይነሮች ኢትዮጵያ ለገበያ እንዲያቀርቡ ከኛ ፕሮዳክት ጋር አብሮ ማለት ነው። ሁለተኛውና ሚ አክቲቪቲ የሆነ ደግሞ የሌዛር ስትራክቸር ነው። ማንኛውም አይነት ከስተመር አግኝተን ማየት የሚችለው ፒስ አለ። ሶስተኛው አክቲቪቲ ደግሞ ካፌ ነው። ከሌላ ያሉ ምግቦች ሰርቭ የሚደረጉበት ሰብታለ ስፔስ ይገኛል ማለት ነው። ሶስተኛው ደግሞ ሶስቱም በአንድ ላይ የያዘ ስለሆነ የተለያዩ ሀሳቦችን የተለያዩ አክቲቪቲዎች ስለያዘ ነው ኮንሰፕት ስፔስ ወይ ሀሳባዊ መደበር ያለበት ምክንያት ማለት ነው።
ሳበኝ ሀሳባዊ መደብር በጌጣጌጥ በልብስ ዲዛይን እና በቆዳ ስራ ላይ የተሰማሩ የእደ ጥበብ ባለሙያዎች የራሳቸው የንግድ ምልክትና አርማ እንዲኖራቸውም ያግዛል።
የእደ ጥበብ ባለሙያዎች የተለያየ ስራዎቻቸው ለተለያዩ ሱቆች ያቀርባሉ። ግን ከኛ ጋር ሲሰሩ ለየት ያደርገዋል ብለን የምናምነው አንደኛ ነገር እሱ ጋር ምን የሚኖረን ግንኙነት ግልጽ ነው። ምን እንደምንፈልግ እኛ እናስረዳቸዋለን። እኛ የምንጠብቀው ነገር ኳሊቲ ወይ ጥራት ላይ ነው። የሚሰሩት ስራ የእጅ ስራ ስለሆነ ብቻ ያው መተው ነግሌክት መደረግ የለበትም ጥራት ላይ ማለት ነው። ከዛ በተጨማሪ ግን ፕሮዳክቱ እኛ ጋር ከገባ በኋላ የሚሸጠው በእነሱ በራሳቸው ብራንድ ስም ነው። አክቹዋሊ እኛ ቤት እንዲገቡ እቃዎች እንዳለ በሰሪዎቻቸው ብራንድ ታግ መደረግ አለባቸው። ጆሮ ቤትም ቢሆን ልብስም ቢሆን ማንኛውም አይነት ፕሮዳክት ምርቶቻቸውን በስነ ስርዓት በራሳቸው ስምና በራሳቸው የድርጅት አርማ ያትሙበትና በፕሮፌሽናል የሆነ ፕሬዘንቴሽን እንዲያደርጉለት መክራቸዋል። ከዛ በተጨማሪ አብዛኞቹ ጋር እኛ ጋር የሚመጡት ወደ ገበያው ገና በመጀመር ላይ ያሉ ደግሞ ወይ ደግሞ ትንሽ ገብተው ብዙ ያልሄዱ ናቸው አብዛኞቹ። ስለ ገበያውና ምን አይነት አቀራረብ ይዘው መቅረብ እንዳለባቸው፣ ገበያው ምን ይፈልጋል፣ ገበያው እንዴት ነው እቃዎችን የሚያየው የሚለው ግድ የላቸው። እኛ እሱን ክፍተትን ሙሉ መሆን አላቸዋለን ማለት ነው። እናማክራቸዋለን። አሁን ለምሳሌ ብራንዲንግ ላይ ከሆነ የፕሮዳክታቸውን ታግ የሚያደርጉበት ወይ እንዴት የእኛን አርማ የእኛ ምርት ላይ ማስቀመጥ እንችላለን የሚለው ነገር ካለ የተለያዩ አማራጮችን እኛ እነግራቸዋለን። ለሚገጥማቸው ማንኛውም አይነት ችግርና ኮምፕሊኬሽን ሳበኝ ባለው ኔትወርክ እና ባለው እውቀት መሰረት ከእነሱ ጋር አብሮ ያግዛቸዋል ማለት ነው። አንደኛው ይሄ ወደ ገበያ በሚመጡበት ጊዜ እኛ ጋር ብቻ ሳይሆን ሌላ ቦታ ቢሄዱ ሞር ተቀባይነታቸው ከፍ ሊያደርግላቸው የሚችል አይነት ስኪል ነው። ስለዚህ ከዛ በኋላ እኛ ጋር ገባ በኋላ ደግሞ ፕሮሞት እናደርግላቸዋለን ማለት ነው። ስኪል በብራንዳቸው ሳበኝ አይ ቲንክ ከሌላው ለየት ያደርጓል ብዬ ማስበው አርቲዣን እቃዎች ተቀብሎ ከሚሸጡ ድርጅቶች ቀባዩን ብራንድ አይደለም ይችልባቸው የራሳቸውን ብራንድ እንዲያስተዋውቁና እነሱ እንዲያርጉ ነው እኛ መንገፋፋቸው ማለት ነው።
ከሰባ በላይ የእደ ጥበብ ባለሙያዎች ስራቸውን የሚያቀርቡበት ይህ ሀሳባዊ መደብር ከኮቪድ-19 በኋላም በተፈጠረ የገበያ መቀዛቀዝ ውስጥ የሰራተኞቹን ቁጥር ጨምሮ የአገልግሎት መስመሩን በመቀየር እየተንቀሳቀሰ መሆኑንም አቶ አብርሃም ያስረዳሉ።
ኮሮና ከመጣ በኋላ ኦልሞስት ሁሉም ነገሮች ኦልሞስት ወደ መቆም ነገር ተጠግቷል። እኛ ጋር ብቻ ሳይሆን ሁሉም ኦልሞስት አነስተኛና መካከለኛ አምራቾች የሚባሉ በጣም ስራቸው እየተጎዳ ነው። ኤክስፖርት ያደረጉ የነበሩ ካምፓኒዎች ያሉትን ኦርደሮቻችን እኛንም ጨምሮ ተራዝመዋል ወይ ደግሞ ተቋርጠዋል ከነጭራሹ ማለት ነው። በእንደዚህ አይነት ጊዜ ላይ እኛ ያው ያደረግነው ሜዥር አለ። አዲስ ፕሮጀክት ከዶክተር ሲናክሽን ከሚባል የዶክተሮች አማካሪዎች ድርጅት ጋር በመሆን ፕሮጀክት ደቡ የሚባል ቀርተን እየተንቀሳቀሰ እንገኛለን። ይህ ፕሮጀክት ደቡ የሚያደርገው አሁን ከረንትሊ ያው በመንግስት ደረጃም በደንብ እየተከታተለ ያለው የማስክ ማምረት አንደኛው ማለት ነው። ቤዚክሊ ወርክሾፓችንን የነበረንን ስኪል ወደ ኮሮናን ለመከላከል ወደሚያስችሉ የተለያዩ አይነት እቃዎችን ወደ ማምረት ተቀይረናል እና ሰራተኞቻችንን ከመበተን መትረፍ እንደምንችል ሁላችንም በየራሳችን መንገድ ብናስቡ የሚል ሪኮመንዴሽን አለን። ያው ሳቢኝ ይህን እያደረገ ይገኛል። አሁን ከረንት ቶታል አሁን እኛ 50 ሰራተኛ ያለን ሳቢኝ። አክቹዋሊ በፕሮጀክት ደቦ ስር ደግሞ ወደ 230 ሰዎችን አክሰል እየሰራን ነው። ሌሎች ይሄ ኮሮና ከመጣ በኋላ ኦልሞስት ሊበትን የነበሩ ሰዎችን በፕሮጀክት ደቦ ስር አቅፈናቸው እኛ የፕሮጀክት ማስክ እያስመረጥናቸው አዘሴት ላይ ደግሞ ዲማንድም እየፈለግን የአምባላንስ እያደረግን ነበረ። እስካሁን ደስ የሚል ነበረ። በወደፊትም እንደዛ እያለን እንቀጥላለን ማለት ነው።
አቶ አብርሃም ሳበኝ ሀሳባዊ መደብር ለማንኛውም የእደ ጥበብ ባለሙያ በሩን ክፍት ያደረገ መደብር መሆኑንም ገልጸዋል። ለአሜሪካ ድምጽ ሬዲዮ ኤደን ገረመው፣ ዋሽንግተን ዲሲ። አድማጮቻችን ከኛ ጋር ለነበራችሁ ቆይታ እያመሰገንን የዛሬው የጋቢና ዝግጅታችንን እዚህ ላይ አጠናቀቅን። በዝግጅቶቻችን ላይ የሚኖራችሁን አስተያየቶች በፌስቡክ በአምሃሪክ ላይ በትዊተርም እንዲሁ ሃሽታግ #ጋቢናቪኦኤ በመጠቀም አድርሱን። gabina@voanews.com የኢሜይል አድራሻችንን ተጠቀሙ። ስንታበላቸው በፕሮግራም አርቶስ ኤልያስ አስማረ በቅንብር እኔ ኤደን ገረመው ፕሮግራም በመምራት ስምንሽ የቆየ ደግሞ በዜናዎቹ አብረናችሁ አምሽተናል። በነገው ምሽት በመዝናኛ መርሃ ግብራችን እስከምንገናኝ ድረስ ደህና ሁኑ።